ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ ታህሳስ 9 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሀገራችን ለተከሰተው ችግር ሙሉ በሙሉ ተጠያቂው የወያኔ ኢህአዴግ ዘርን መሰረት ያደረገ አገዛዝ ነው። ይህ ላለፉት 27 ዓመታት በህዝብ ላይ በኃይል ተጭኖ የነበረ አምባገነን አገዛዝን ለማስወገድ ግን ህዝብ በኢትዮጵያዊነት ተነሳስቶ የዘረኞቹን ሴራ ሰባበረው። የተደራጁትና እስከ ጥርሳቸው የታጠቁት ዘረኞች ግን አሁንም አልተኙለትም። አገራችንን ከከፋ እልቂት ጠብቆ ሉዓላዊነቷን ለማስከበር አሁንም ከሁሉም የህብረተሰቡ ክፍል የተውጣጣ የሽግግር መንግስት የግድ ይላል። የዛሬ የፍኖተ ዲሞክራሲ ሀተታ በዚህ ላይ ያተኮረ ነው። ቀውሱን ለማስወገድ መንገዱ ባልገደደ በሚል ርዕስ የቀረበ ነው። በመጨረሻም ህዝባዊ ትግልና የሽግግር ጥያቄ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዴሞክራሲያ የመጋቢት ወር 2010 ዓመተ ምህረት እትምን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ሰኞ ታህሳስ 8 ቀን በሞያሌ ቢያንስ 12 ሰዎች መገደላቸውን ያካባቢው ባለስልጣኖች ለዜና ምንጮች ከሰጡት መግለጫ ለማወቅ ተችሏል። ከነዚህ መካከል 8ቱ የተገደሉት በፌደራል ወታደሮች በበቀለ ሞላ ሆቴል አካባቢ መሆኑም ተነግሯል። ከወታደሩ በኩል እስካሁን የተሰጠ መግለጫ የለም። ባለፉት ጥቂት ቀናት በሞያሌ በገሪ ሶማሌና በቦረና ኦሮሞ ጎሳዎች መካከል የተከሰተው ግጭት ወደ ሌሎች አካባቢዎችም የተስፋፋ መሆኑን ከቦታው ከሚደርሱ ዜናዎች ለማወቅ ተችሏል። በያቤሎና በተልተል ከተሞች ጉዳት መድረሱ የተነገረ ሲሆን በያቤሎ ቢያንስ አንድ ሰው መሞቱና በርካታ ቤቶች መቃጠላቸው ተነግሯል። የሞያሌ ከተማ ዛሬ አንጻራዊ ሰላም የሰፈነበት ሆና ብትውልም የአገልግሎት መስጫ ተቋማት ዝግ ሆነው ከመዋላቸው በላይ ምንም አይነት የመጓጓዣ አገልግሎት እንዳልነበረ ለማወቅ ተችሏል። የፌደራል የጸጥታ ኃይሎች ወደ ምዕራብ አካባቢዎች ከተሰማሩ በኋላ በአካባቢው ጸጥታ ሰፍኗል ተረጋግቷል ቢባልም ውጥረቱ አሁንም እንደቀጠለ መሆኑን ከአካባቢው ከሚደርሱ መረጃዎች መረዳት ተችሏል። ወደ ካማሽ ዞን የሚያስገቡት መንገዶች አሁንም ያልተከፈቱ ሲሆን በአንዳንድ አካባቢዎችም ከታጣቂዎች ጋር የሚደረገው ግጭት የቀጠለ መሆኑ ይነገራል። በዚህ ምክንያት ወደ ስፍራው የርዳታ እህልና ቁሳቁስ ሊደርስ ባለመቻሉ ነዋሪዎች በከፍተኛ ችግር ላይ መውደቃቸው ታውቋል። የአውሮፓ ህብረት 18 ቀን ባሰራጨው መግለጫ በያዝነው አመት 89 ሚሊዮን ዩሮ በኢትዮጵያ ለሚኖሩ ተረጂዎች የመደበ መሆኑን ገልጿል። እርዳታው የተሰጠው የህብረቱ የሰብአዊ እርዳታና ያደጋ ጊዜ ኮሚሽነር በኢትዮጵያ ያደረጉትን ጉብኝት ተከትሎ ሲሆን እርዳታው በመስራቅ ኢትዮጵያ አካባቢ ለሚገኙ ተረጂዎች የሚውል መሆኑ ተገልጿል። በአሁኑ ወቅት ኢትዮጵያ ወደ 3 ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች እንዲሁም ከ1 ሚሊዮን በላይ ከጎረቤት አገሮች ተሰደው የመጡ የውጭ ዜጎች የሚገኙባት አገር ስትሆን ተረጂዎችን ለመርዳት ከፍተኛ ርብርብ ማድረግ ያስፈልጋል ተብሏል። እርዳታው በአገር ውስጥ የተሰደዱትንም ሆነ ከውጭ የገቡትን ተፈናቃዮች ላይ የሚያተኩር ሲሆን ይህም የንጹህ አቅርቦትን የመጸዳጃና የግል ንጽህና አገልግሎት የምግብ ስርጭት ለህፃናት የተመጣጠነ ምግብ መስጠትና ተላላፊ በሽታን ለመከላከል የሚሰጡትን አገልግሎቶች ያጠቃልላል ተብሏል። ማክሰኞ በደቡብ ኢትዮጵያ በኦሞ ዞን የሚገኙ የኛን ቱንጋ ብሔረሰብ አባላት የተቃውሞ ሰልፍ አድርገውለዋል። ከኬንያ የሚመጡ የታጠቁ ኃይሎች በብሔረሰቡ ላይ በየጊዜው የሚያደርሱትን ጥቃት አውግዘው የፌደራሉ አገዛዝ አስፈላጊውን ጥበቃ እንዲያደርግላቸው ጠይቀዋል። በዛምቢያ በጸጥታ ኃይሎች የተያዙ 10 ኢትዮጵያውያን ተፈርዶባቸው ታሰሩ። ከ18 እስከ 39 ዓመት ባለው የእድሜ ክልል ውስጥ የሚገኙት እነዚህ ኢትዮጵያውያን ባለፈው ሳምንት አርብ በዛምቢያ ፍርድ ቤት ቀርበው ያንዳንዳቸው 300 የአሜሪካ ዶላር እንዲከፍሉ የተፈረደባቸው መሆኑ ተገልጿል። ስደተኞቹ የተያዙት ከዛምቢያ ዋና ከተማ ከሉሳካ 700 ኪሎ ሜትር ርቃ በመትገኘው ቺንሳሊ ከተማ ውስጥ ሲሆን ለቀናት ምግብ ሳያገኙ መቆየታቸውና እንዲሁም ልብሳቸው ሰውነታቸው ላይ አልቆ በከፍተኛ ችግር ውስጥ እንደሚገኙ ተገልጿል። ስደተኞቹ በኮንቴነር ውስጥ ሆነው ከኬንያ ወደ ታንዛኒያ ከዛም ወደ ዛምቢያ እንደመጡ የተናገሩ ሲሆን ዛምቢያ ሲደርሱ ያመጣቸው ሹፌር ጫካ ውስጥ ጥሏቸው ማምለጡን ተናግረዋል። በ14 ቀናት ውስጥ የተፈረደባቸውን 300 ዶላር ካልከፈሉ ታስረው እንዲቆዩ ፍርድ ቤቱ የወሰነ መሆኑም ታውቋል። የአሜሪካ ወታደራዊ ተቋም ሰሞኑን በአልሸባብ ላይ በወሰደው የአየር ጥቃት 62 የአልሸባብ አባላትን የገደለ መሆኑን ገልጿል። ቅዳሜ ታህሳስ 6 ቀን 34 እሁድ ደግሞ 28 አጥቂዎች የተገደሉ መሆናቸውን መግለጫው ጠቅሷል። ጥቃቱ የተደረገው ከሞቃዲሾ ወደ ደቡብ 45 ኪሎ ሜትር ርቀት ላይ በምትገኝ ከተማ ሲሆን ጅቡቲ ከሚገኘው ወታደራዊ የጦር ሰፈር በተላኩ ሰው አልባ መንኮራኩሮች አማካኝነት ነው ተብሏል። የአሜሪካ ወታደራዊ ተቋም ጥቃቱን የወሰደው ከሶማሊያ መንግስት ጋር በመተባበርና በመቀናጀት መሆኑን ገልጾ ሰላማዊ ሰዎች እንዳልሞቱ አረጋግጫለሁ ብሏል። ከአልሽባብ እስካሁን የተሰጠ መግለጫ የሌለ ሲሆን በቅርቡ ወታደራዊ ታክቲኩን እየቀያየረ በመንቀሳቀስ ላይ መሆኑ ታውቋል። ካለፈው ዓመት ጥር ወር ጀምሮ የአሜሪካ ወታደራዊ ተቋም ከ46 በላይ በሆኑ የአየር ጥቃቶች በርካታ የአልሽባብ አባላትን መግደሉን ቢገልጽም አልሽባብ አሁንም ሰፊያ ከባቢዎችን የሚቆጣጠር መሆኑንና አጥፍቶ ጠፊዎችንና ከባድ መሳሪያዎችን በመጠቀም በርካታ ጥቃቶችን ሲፈጽም መቆየቱ ይታወቃል። አድማጮቻችን ዜናው በዚሁ ይጠቃልላል። ቀውሱን ለማስወገድ መንገዱ ባልገደደ የኢትዮጵያን ህዝብ ጸረ ወያኔ ትግል ማጅራት መተው በስልጣን ቂጥ ያሉት ክፍሎች ከቦታቸው የደረሱት ህዝብ መርጧቸው ሳይሆን አሜሪካና አረቦች አሁን እንደሚታየው ግብጽም ጭምር አሲረው በመሆኑ ቀናውን የመፍትሄ መንገድ አግደው የገለማውን ሊቀጥሉበት በመወሰናቸው አገራችን ወደ ባሰ ቀውስ መግባቷ የግድ ሆኗል። ሰላም መስፈን ሳይሆን ጦርነቱ ተበራክቷል። ሊባባስም እየዳዳው ነው። አስተቃቂና አሳፋሪ ግድያን የሰዎቹ ሰዎች እየፈጸሙ በአለም ደረጃ እያስወገዙንና የህዝባችንን ስም እያወደፉት ነው። ቡራዩ ብለን ሳናበቃ ሞያሌ የደረሰውን ማየት ተገደናል። ወያኔ ተፈርሳላችሁ አበጣብጣለሁ ያለው እየያዘለት ነው ብሎ ማሰባችን የማይቀር ነው። ባንጻሩ የወያኔ አጉል ድንፋታና ጉራ ለትግራይ ህዝብ የማይበጅ የሽሮ ድንፋታ እስከ ሚባለው መሆኑም ግልጽ ነው። አንዳንዴ ቀውስ መኖሩን መምጣቱን ለመረዳትም ጊዜ ይፈጃል። ገዢዎችም ሆነ የስልጣን ተመኞች ነገሮችን ድንግዝግዝ አድርጎ በማቅረብ የህዝብን አይን ሊያጠፉ ሁሌም ይሰማራሉ። በበኩላችን ከዛሬ 2 አመት በፊት ተጨባጭ ሁኔታውን በሚመለከት ትንታኔ ያቀርበን ምን ሲራ በአገራችን ላይ እየተሸረበ መሆኑንም አጋልጠን ነበር። ገና ሹሙ ሲታጭ ስም ሳንጠቅስ ግን ማንነቱን በሚገልጽ መንገድ ወገን ጠንቀቅ በሚል ያቀረብነው ይታወሳል። ነገሩ ሂደቱ ምስጢር አልነበረም፣ ግን ብዙዎች የተስፋ ባቡር ላይ መሳፈርን በመምረጣቸው ለሴራቸው ሰለባ ሆነን ተገኘን። የመንጋው ጫጫታ በሀገርም በውጭም በረከተ። ሹሙን የተቸ ውጉስ ተብሎ ተቀጠቀጠ። የሀገሩም የውጭውም መገናኛ ብዙሃን በታዘዘው መሰረት ለባዕዳን ሴራ አጃቢም ሆኖ ተገኘ። ነጻ አውጪ ትግላችን ቆመ። የህዝብ ጣውንቶች ቀን ወጣላቸው። ቄሮውም ባለምንጫውም ተሳማሩ ሽብር ሊያስፋፉ ንጹሃንን ሊገሉ። እያየን ያለነው ይህ ነው። ቁም ነገሩ ከንግግሮቹ በስተጀርባ ሐቁ ለውጥ የተባለው የነበረውን ስርዓት ማስቀጠል መሆኑን ነግረውን መፍትሄው የሽግግር ሂደት እስከሰረዙ ድረስም ሊከተል የሚቻለው ምስጢር አልሆነም፣ ነብይነትንም አልጠየቀንም። ችግራችን ግልጽ ነው። ህዝባዊ ጥያቄዎቻችን መልስ አላገኙም። ወያኔ ኢህአዴግ ይውደቅ ያልነውም ተሰርዞ በአዳንና ሹሞቹ ስርዓቱን ሊቀጥሉ መነሳታቸው ቀውስ ማባባሱን መረዳት ተስኗል። ካፍንጫችን ስር ትግላችንን ድላችንን ነጠቁን። የህዝብ ትግል ወያኔን መደቆሱን ክደው ከራሳቸው ግላዊ ጥረት ለውጥ ያመጣ ይመስል ከፎከሩብን በኋላ እኔ ያሻግራችኋለሁ የሚሉትንም ለማስማት በቅተናል። ዛሬ ሹሞቹም ራሳቸው ቀውስ መጥቶባቸዋል። በያዛችሁት መንገድ ቀውስ አይወገድም ይባባሳል እንጂ አልናቸው። ሁሉን አቀፍ የሽግግር ሂደት ይጀመር ስንላቸው በባዕዳን ትዕዛዝ አገዛዙን ለማስቀጠል ወሰኑ። የኢትዮጵያን አንድነትና ኢትዮጵያዊነት ይከበር ስንላቸው ይባስ ብለው ሀገር ጠል ሊሆኑ በተለይም በጸረ አማራነት የበሰበሱ ጠባቦችን ጋብዘው በዙሪያቸው ኮለኮሉ። ባለምንጫዎች ሳይቀሩ ሳይውል ሳያድርም ጥላቻን አሰራጭተው ለግድያና ፍጅት መንገድ ጠርገው ለወያኔም የከፈፈልና ብጥብጣ ወፍጮ ባቄላ አቀረቡለት። ይኸው ከቡራዩ እስከ ጎጃም፣ ወለጋ፣ ሞያሌ፣ አርባ ምንጭ ወዘተ ጠባብነትና ጸረ ኢትዮጵያነት ሊፈነጭብን ቻለ። በገሃድ ያየነውና በአዝማሚያው የተነሳ የጠበቅነው አንዱን ጠባብነትና ዘረኝነት በሌላ መተካት ሆኖ ወያኔ በአልሞት ባይ ተጋዳይነት መሽጎ ሊያጠቃ ሲዘጋጅ፣ ንጹህ ዜጎች ተገድለው አስከሬናቸው በራቁት ሲጎተት፣ ወጣት ሴቶች ተደፍረው ሲገደሉ፣ ኢትዮጵያና አማራነት ወንጀል ሲባሉ፣ ሂደቱ ወደ ውድቀትና ወደ አስከፊ አቅጣጫ መሆኑን ዛሬ እየታየን ነው። ይህ ሁሉ የሆነው አንድም ሂደቱ በባዕዳን በመደናቀፉና ሹሙም የራሱ ጌታ ሳይሆን የነገሌ ሎሌ በመሆኑ ነው። የግል ለስልጣን ጥማቸው ከሀገር ፍቅር ቀድሞ በመገኘቱም ለስልጣን ይበጀናል ያሉት መንገዳቸው በጥገና ለውጥ መንገድ ምርጫ ማካሄድ ቀውሱን አስቀጥሎ ያባብሳል እንጂ እንደማያስወግደው ግልጽ ነው። ሹሞቹ ይህን ባያጡትም የስልጣን ጥሜታቸው ያወራቸው ይመስላል። ለውጥና ኢህአዴግን ማስቀጠል ተጻራሪ መሆኑን አተውት ሳይሆን በስልጣን ለመቆየት ግን ለውጥና የሽግግር ሂደትን መቀበል የሚዋጥላቸው አይሆንም። ይህ ከባድ ስህተታቸው ሀገር ሊያሳጣን እንደሚችል ምንም ጥርጥር የለውም። ነገ ደግን ይዞ ይመጣል ብለን እርግጠኛ ሆነን ለመናገር ከማንችልበት ደረጃ ላይ መሆናችንን መካድ አንችልም። ዛሬ ለሀገራችን መሰረታዊ ለውጥና ደግን ሁሉ ስንመኝ እንቅፋት የሆነብን የሹሞቹ አቋምና ተግባር ነው። ስልጣን ለኦህዴድ ለኦዴፓ ለሹሞቹ የሚለው እስካየለ ድረስ የህዝብ የስልጣን ባለቤትነትን አንቀበልም እስካሉ ድረስ ህዝብ የሚፈልገው ለውጥ ይደናቀፍ ይሆን እንጂ እውን አይሆንም። ሁሉን አገር ወደር ኢትዮጵያዊ ኃይሎች ሰብስቦ መወያየት መደራደር እየከበዳቸው ህዝብ በወንጀል የሚፈልጋቸውን ግን ለማቀፍ የክብር እንግዳ ለማድረግና ለመሾም ግን ሲከብዳቸው አልታየም። የህዝብ ጠላት ሆኖ አመታት ያሳለፈው ወያኔ በቀላል ሽንፈትን የሚቀበል ባለመሆኑም ሊያመጣ የሚችለው ጸረ ኢትዮጵያ አደጋ መቋቋም የሚቻለው በተባበረ የህዝብ ጥረትና ትግል ብቻ ነው። ህዝብን ከፋፍለው ባለበት ሁኔታ ይህን አደጋ መጋፈጥ የሚቻል አይደለም። ወያኔ ተወገደ ብሎ ተስፋን ያቋተ ህዝብ እያደር ጅቡ ሲዳከም የራበው አዞ እንደመጣበት መገንዘብን ተገዷል። ገፈቱን ቀማሹ ህዝብ የተሻለ ሁኔታ ተስፋው መና ቀርቶበታል። በዚህ በዚያ የመንጋው ግርግርና ተቃውሞ ህዝባዊ አመጽ ብቅ ብቅ ቢልም ገና ነው። መፋፋም ያለበት ትግል መኖር እንዳለበት ሊደበቅ አልቻለም። ሹሞቹ የተፈለገውን ለውጥ ማምጣት አልቻሉም። የህዝብን ፍላጎት ተጻረው እንጂ ደግፈው አክብረው አልተገኙም። በሹሙ ምስል ካናቴራ የባንዲራ ብዛት የሀገራችን ሰንደቅ ዓላማን ማጥላላት ማፈናቀሉ መበራከቱ ታሳሪው መጨመሩ የሙስና ሰርዲኖች ሲያዙ አሳነባሪዎች ነፃ መቆየታቸው የወያኔ ህጎች እንዳሉ መቀጠላቸው እርባና ቢስ ተቃዋሚ ተብዮች በህዝብ ገንዘብ ማሽሞንሞን ለሀገር የተሰቃዩት ሳይሆን አገር ያደሙትን የክብር እንግዳ ማድረግ ወዘተ በሚል አያሌ ትዝብት ማስፈር እንችላለን። በተጨባጭ ምን ተለወጠ? ሂደታችንስ ወዴት ነው ብሎ ማጤኑ የግድ ነው። የተያዘውን መንገድ የሚቀጥሉበት ከሆነ አገራችን ለእርስ በርስ ጦርነት ወይም ለወያኔ ሴራ የምትጋለጥ ለመሆኗ ምንም አያጠራጥርም። ይህን አቆማው ግን ሁሉን ኃይሎች አቀፍና የሽግግር ሂደትን ከመረጡ አሁንም ከባድ ቢሆንም ጊዜ አለ። ሹሙ ግን አጫፋሪ እንጂ ለሀገር ጠበቆችን ፈላጊ አለመሆኑ ታይቷል። የተያዘው መንገድ ኢትዮጵያዊነትን የሚያዳክም የሚጻረር እንጂ አገራድን አለመሆኑም ለወራት አይተናል። እነ ሌንጮ ኮሎኔል ፓስተሮችን የለየላቸው ወያኔዎችን፣ ሽብርተኞችን፣ ጠባቦችን፣ ጸረ አማራዎችንና መሰሎቻቸውን አቅፎ ለኢትዮጵያ አንድነት ቆመናል ማለቱ ማንንም ሊያሳምን አይችልም። በሰሞኑ ሹሞቹ ብርክ የያዛቸው መስለው ሊገድሉን ነው፣ ጠላት በዛብን ወዘተ በሚል ያሰሙት ጫጫታና ዋይዋይታ የሰውን ሀዘኔታ ወይም ድጋፍ ሊያገኝ የሚችል አልሆነም። ህዝብ የሚፈልገውን ሂደት እምቢኝ ብሎና ጭቆናን አስቀጥሎ ህዝብ ይደግፈኝ ማለቱ የሚያዋጣ አይሆንም። የተወሰነ ህዝብ ለተወሰነ ጊዜ ቢደናገርም ሰፊው ህዝብ ሁሌም ለረጅምና በረጅሙ አይደናገርም። ወያኔ አፈር ልሶ ቢነሳ ሆነ ሊገነጠልም ቅሸት ይዞ ቢሞክር አገር ጠባቂው ህዝብ እንጂ ሹሞቹ አይደሉም። አቅሙም አይኖራቸውም። ሁሉም ቁርጥ ቀን ሲመጣ ለሀገር የሚቆመው አገር ወዳዱ ህዝብ እንጂ ትላንትም ዛሬም የሚግጡ ሊሆኑ አይችሉም። ሹሞቹ የክብር እንግዳ ያደረጓቸውና እያደረጓቸው ያሉት በብዛት የፖለቲካው መድረክ ቀራቅንቦዎች መሆናቸው ብቻ ሳይሆን አገራችን ላይ በደልና ወንጀል የፈጸሙ መሆናቸውንም መገንዘብ ያስፈልገናል። ከአማካሪዎቹ እስከሚሾማቸው ማን ብንል የሹሞቹ ሰዎች ማንነታቸውን ማወቅ እንችላለን። አብዛኛዎቹ ሹመት ሳይሆን ፍርድ ቤት የሚገባቸው ናቸው። ሐቁ ይህ ነው። የሽግግር ሂደት ይጀመር። የኢህአዴግ ምርጫን አንፈልግም። ሁሉም የፖለቲካ እስረኞች ይፈቱ። ወንጀለኞች ሁሉ ታስረው ለፍርድ ይቅረቡ። መብት ለሰርቶ አደሩ። የሴቶች መብት መከበር ካድሬን መሾም ማለት አይደለም። የኑሮ ውድነትን የሚመጥን የደሞዝ ጭማሪና መሰል መፈክሮችን አንግበን እንታገል። የአደጎቹ ሹም አሸን ክታብ ከወያኔ ሰይጣን አይሰውርም። ድል ለኢትዮጵያ ህዝብ፣ ጸረ ኢትዮጵያ ኃይሎች ለሽንፈት ይዳረጉ፣ የሽግግር ሂደት እውን ይሆን።
የሚታገል አደርባይል ክስክስ ያን ትውልዳው ግን ዝም ብሎ ይቀመጥ በጭራሽ አይተብስ። ገና ከጅምሩ በፍራቱ ታጥቦ ካምጽ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋለመው ቁስ ትውልዱን ለማውገዝ። ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ይቀብጦ እንዳገዳ። የነበረው ያለ ያልነበረን ታጣል። የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብዮች ደም እጅግሩን ዘፍዝፎ ያፋን ወቅሳል የሰፋው ጫማ የወያኔ ይቀፉ። አይ ዘመን አይ ጊዜ ሁሉን ኩራዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ አገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋባ ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ኡፍ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶ ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያራነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምፍ
ካልታገሉ በቀል
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢናፓ ለስራ አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር نسام الرجاء بتكبار اندميول وزتا يتلففة بريدا بكل بكماند بوستا مكاني النس تاقاوتي يتلقمونا يتقدلو تقلول لما قلاشت كفتن ياترات سيدرق إياينو تقلي منستر تبييو بزيو بدرجتو يتسيما مهونو قلت بيهونم يسلطان شغل قرت درق بمير كبرو يتدلقى بأتلايا يوسف سباوش لاي مرت مرت كالوتش بمتكم يالهونة تسفا يتسطى عبالات بعدس ملك يتململو بداس فوراو سايكر يهنن كدى يميا الساقو كفلوش تلقو يتسطى اتشو يهزبن يتقل منفس لماشاش يمي الدرقون كفكاتي كجزي ودجزي يجمرنو بادي لابكولم يوياني وبدن درجتاوي اقوامون ياتناكرة لتكم يعدلوتن بعد اسمالك يمال ماله بوتدرونا بتتتوب كل تكستو ينبرو الكفتة يمالا للازور ينبغننا قزازو فنيتاون ايام مچاة ممتاتو يمتاي هنوال بتارموس لا يمجنيو القزاز يوالا والا موغدو يمايكار بيهونم بميوستاتشو تقناوي يماسمسايا لوتوش يهزيكوشنا استساسبنا استايت لماسلبوتنا كتقلو لمازدناغات بكفتن يدرجة بهلو مسك يطارنو انباقننننا افانيونو يوياني اقزاز سرعات ملو بملو توقدو بديمقراسيا ويسرعات كالتتكاب استكار ياقراتشن سر يسدد شقري فتال تبلو ينميتا السباي هونم اديس تقلاي منيستر كمشوم جمرو بتكتاتا يوستدالو تبلو باقزازو بديس كورمك يكربو اقدوش سلطان لما رازميا يتكا يسو سيراوش ناتشونجي سرعاتون اصو قدو مسارتاوي لهونو يديمقراسيا ويسرعات بر يميكافتو ايدلوم አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢሃዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተሰራቀል ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢሃዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበው የሚያስፈጽመው ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት ባንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጠገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። ባሽዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ገር ፈለስኖ ለሳስኖና አውሸልሽሎ የስልጣን ዝሚውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህጋውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላለፍ አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተካተቱ ጥረቶች ናቸው። ባንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትላንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም አመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ ከወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር ከህገ መንግስት ጀምሮ የህዝብ ፍላጎቶች የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስታዊው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው ያስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከረና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች የሙያ ድርጅቶች የሃይማኖት ተቋማት ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
ለቀይተባላሚ ከጎኛ ታገለ ህገበላይ ሁን ለለከተማርከው ሙአላውነት በክብሬ ያስከው ያገልክብር መላሽ ይሃፋውነትው የህዝብ ተፋነ ግንባርከናታየ
ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ
ከነነት የሞላው ሁሉንም ያቀፈ አላማው በተናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርችን አሳየ
ይሆናል። ሃይዳሪ ስሩጫ ከዘለዳው የፊደል ዘር እሸት ራስ ፍልፍለ ፈልፋይ ጥሪቅ አሚ ሆነ ከተገኘ አሹቀቃም ለራስ ቀኑን ቢገፋልህ ገሽ ላጭና ጨባጭ ቆረቆን ዳዟሪ ብዙ ረዳታለ። ሀቅ ምን ያደርጋል እውነት ምን ያደርጋል እዝን እንዲያብርልህ ዲስኩሩ ይበቃል። በዘር ሐረግ ስለት አንደኛው ሲያጠቃ ሌላኛው በጩኸት ጉሮሮውን ያንቃ በጸሃይ ይንቃቃ ሐላፊ ባይኖርም ተው የሚል ግፍ ይብቃ በመንገድ ቋሚ ላጭ ተጓዥ አይጠቃ። ብቻ መንደርደሩ የሚፈይድ ቢሆን ዲክታተሮች ሁሉ ሲሮጡ ታይተዋል በኖሩበት ዘመን አንድ ላይ ካልሆነ መቋቋም ድክመትን ተግባርቶ ካልሆነ መጠቀም ብልሃትን አንዱ ጮሌ ሆኖ ሌላውን ላቂል ቢል ለጊዜው ካልሆነ አይሆንም ባለድል የየግል ፍርጠጣ ወንዝ አያሻግርም የፈለገውን ያህል ሰው ይብከነከንም በተለይ ለክዳት አሻፈረኝ ብሎ ስሙን ጠብቆ እንጂ ቤትም ነበር እኮ የሚለማመጡት እንዲያምን በውጫይል እንዲያምን በፈረንጅ ባንዳና አርበኛ የሚል ስም ያወጣው የዚህ አይነቱ ግብረ ሲፈጸም ቢታይ ነው። አርበኛ መለኪያው ክብሩ ነው ኩራቱ ባረገው ተጋርሎ ትውልድ ነጻነቱ ለኖረበት ዘመን ብቻ የሚጨነቅ ለገል ጠቀም ብሎ ወገኑን የሚያርቅ ለጠላቱ አድሮ ራሱን የሚያስንቅ በሐሰት የሚነድ የወሬ ተራራ ላላመረተው ምርት የሚያበጅ ጎተራ መላሱ ከፍንጁ ቀድሞ የሚፈራ እንደምን ይሆናል ያርበኛ ከዘራ ስሙ ተለይቶ ሲገለጥ ጠባዩ ባንዳ ነው የሚባል የሚሄድ ነውና ተጭኖ ጠላትን ደርቦ በላዩ ባንዳ ጀግና መስሎ ደዝ ደዝ ያበዛ ጉሮ ወሸባዬ ቢያዘፍን ቢደግስ ቀለስ ያፈተልክ ጥይት ሲጮህ ገና ቀድሞ ነው በራሱ ሐሞቱ የሚፈስ ወኔና እውነታ ያንጃ ሆኖ አያውቅም ምንም ባውን ቢያፈስ የእራሱን አካል አይቼው አላውቅም ብሎ የሚምል ነው በስመ ክርስቶስ ኑሮው ሆኖ ውሸት ሸፍቶ ነው ምላሱ ውስጡን አያውቀውም እሱን እሱ ራሱ ኧረ ኑርላቸው እንደ ተሳሉልህ ሐቅን ቀብሮ መኖር ይቻል ተመሰለህ ካልታየህ ገሃዱ ተደብቆ ከርሞ ኖሮ በየጎሬው እንዳይጥ ጉብዝና የስጥ ብቅል በልቶ በስካር ማበዱ የምትኖረው ለሆድ የምትሰራው በሆድ ከሆነ አንተነትህ ምን አለብህና ታፍራለህ በሆድህ እባብ እንቁላል እርግብ ለማስፈልፈል አጉል የቀበጡ እባብ እባብ እንጂ ሌላ እንዴት ይሆናል እርማቸውን ያውጡ መለሰ ዜናዊ የቅኔን ማህሌት ድፍን አርጎ ዘግቶ ደብርና ገዳማት ሃይማኖትን ወርሶ በሱ ራሱ ዘዬ በወዘበሬታ ዘረፈ ጨርሶ ቅኔ ምን ሊፈይድ አዳማጩ ሁሉ አቅሎ ካየው ምንም አያስፈልግ ምስጢር ማመሳጠር በስም ከበባው ሐሰትን በማግነን በቅብብሎሹ ማየት ተጠይፈው ብዙ ሐቆች ሸሹ ሁሉም ድብቅ ሆኖ መፍቻ ያጣ ቃል ወርቅ የሌለው ቅኔ በስም የሚኳል ቢለወጥ ባህሉ የቅኔ ቃልነት በልባብ ስዱ አለ ገብቶ ከማህሌት ደሃው ተሰቃየ ይህ ሆነ ትርፉ አመድ አፋሽ አረገው መልከ ጥፉን ፍጡር በስም መደገፉ ድል ለኢትዮጵያ ህዝብ
Yes, I'm a star. Can't let go.